የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 9/2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን አሁን ጀምረናል።
ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ህዝባዊ መሰረት እንዳይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአዴግ ምክር ቤት አስታውቋል። ዘገባ ይኖረናል።
የሸዋ ዳቦ የዳቦ ዋጋ ጭማሪ በአዲስ አበባ ለምን?
አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንዲሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስሩ የሚወጡ ከሆነ በግዳጅ ማስገድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለ ነው።
የንግድ ሚኒስትር ዴኤታ እሸቴ አስፋው ናቸው። ምክንያቱን ተመልሰው ያብራራሉ። የሸዋ ዳቦ ማምረቻና ማከፋፈያ ምላሽንም ይዘናል።
ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አውሮፕላን አደጋ የሞቱ 157 ሰዎችን 40ኛ የህልፈት ቀን በነገው ዕለት ቦታው ላይ ተገኝተው ለማሰብ የቢሾፍቱ ከተማ ወጣቶች በአንድነት ተሰባስበዋል። ዘገባውን ይዘን እንመለሳለን።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ዶክተር አብይ አህመድ ከታይም መጽሔት መቶ ተጽዕኖ ፈጣሪዎች አንዱ ሆነው ለ2019 እትሙ ተመረጡ። ታይም መጽሔት በየዓመቱ የተጽዕኖ ፈጣሪዎች ዝርዝር ማውጣት ከጀመረ 16ኛ ዓመቱ ሲሆን በዓለም ዙሪያ በመብቶች ተከራካሪነት፣ በፈጠራና በስኬት የተዋጣላቸው የሚላቸውን ሰዎች ይሰይማል። ተጽዕኖ ፈጣሪዎቹ የሆኑ ከሺህ በላይ የታይም ተመራጮች ከመንግሥት፣ ከንግድ፣ ከመዝናኛ፣ ከጤና፣ ከስፖርትና ከሳይንስ ዘርፎች የታዩ ናቸው። ታይም የመጪ ትውልድ መሪዎች የሚላቸውንም በዚህ የመቶ ተጽዕኖ አሳዳሪዎች ዝርዝር ያካትታል። የተመራጮቹ ማንነት ከመቶ ሚሊዮን በላይ ለሚሆነው የታይም መጽሔት ታዳሚና በሌሎችም መደበኛ የማኅበራዊ መገናኛዎች በዓለም ዙሪያ እንደሚገለጽ ታይም በዌብሳይቱ ላይ አስታውቋል።
በአፍሪካ ጉብኝት ላይ የሚገኙት የዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ በአይቮሪ ኮስት ካካዋ ኢንዱስትሪ ውስጥ የተሰማሩ ሴቶችን ለመደገፍ የታሰበ የ2 ሚሊዮን ዶላር ድጋፍ ዛሬ ይፋ አድርገዋል። በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስአይዲ እና በቻኮሌት አምራች ኩባንያዎች ቃል የተገባው የ2 ሚሊዮን ዶላር ድጋፍ የሚውለው አይቨሪ ኮስት ውስጥ ሴት ነጋዴዎች ወትሮም መንቀሳቀሻ ገንዘብ የሚያገኙባቸውን የቁጠባ ማህበራት ለመታደግ እንደሚሆን አድጅ ዞፔ ከተማ ውስጥ በሚገኘው ካያት የካካኦ አምራች የማህበር የተገኙት ሚስትር አም ተናግረዋል። ካያት በአብዛኛው በሴቶች የሚመራና ከህብረት ስራ ማህበርነት ወደ ንግድ ኩባንያነት ያደገ ድርጅት ቢሆንም ሴቶች ከኩባንያው እንቅስቃሴ የሚያገኙት ገቢ ግን ከወንዶች በእጅጉ ያነሰ መሆኑ ተገልጿል።
ባለፈው ሳምንት በጦር ጄኔራሎቻቸው ከስልጣን ለተወገዱት የሱዳን የቀድሞ ፕሬዚዳንት ኦማር ሐሰን አልበሽር ጥገኝነት ልትሰጥ እንደምትችል ዩጋንዳ ዛሬ አስታወቀች። በሌላ በኩል ግን ይህ እርምጃ በአልበሽር መንግሥት ግፍ ለተፈጸመበት የሱዳን ሕዝብ ስድብ ነው ሲሉ አንድ የዩጋንዳ የሰብአዊ መብቶች ተሟጋች ተቃውሟል። ዝርዝሩን ከሶስት ሰዓት በኋላ በሚኖረው የመጽሔት መሰናዶ ይሰማል።
ከባድ ቃጠሎ የደረሰበትን የፓሪሱን ኖትርዳም ካቴድራል በአምስት ዓመታት ውስጥ ወደ ነበረበት አቋሙ እንዲመለስ እንደሚሰሩ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ትላንት ቃል ገብተዋል። የፕሬዚዳንቱን ሀሳብ ተግባራዊ ለማድረግ ሳይከብድ አይቀርም እየተባለ ቢሆንም መሐንዲሶች ግን የዚህን ወደ 900 ዓመት ያስቆጠረ ግንባታ መዋቅር በጥልቀት እያጠኑት እንደሆነ ተናግረዋል። ፕሬዚዳንቱ ትላንት ምሽት ላይ ለመላ ሕዝባቸው ባደረጉት ንግግር ካቴድራሉን እንዲያውም እጅግ በአማረና በተሻለ ሁኔታ መልሰን እንሰራዋለን ብለዋል። ለኖተርዳም እድሳት እስካሁን ከባለ ጠጋ ፈረንሳውያን ነጋዴዎች 800 ሚሊዮን ዶላር ለመለገስ ቃል የተገባ ሲሆን ፕሬዚዳንቱም ዛሬ ካቢኔያቸውን ሰብስበው ስለ ግንባታውና ተጨማሪ ገንዘብ ስለሚገኝባቸው መንገዶች መክረዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
Gambino VOA.
የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
Gambino VOA, let's cross boundaries together.
ወደ ቀዳሚው ዘገባችን እንለፍ። ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ህዝባዊ መሰረት እንዳይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአዴግ ምክር ቤት አስታውቋል። ጽንፈኛ ብሔርተኝነት፣ ስርዓት አልበኝነትና የህግ የበላይነትን አለማክበር ለሀገራዊ አንድነታችን ችግሮች ናቸው ብሏል ምክር ቤቱ ዛሬ ባወጣው መግለጫ። ለውጥን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የሀገር ህልውና ጉዳይም ነው ብሏል። እስክንድር ፍሬው በመግለጫው ላይ ተንተርሶ ተከታዩን ዘግቧል።
ለሁለት ቀናት ያካሄደውን መደበኛ ስብሰባ ትናንት ማጠናቀቁን ተከትሎ ነው 180 አባላት ያሉት የኢህአዴግ ምክር ቤት የደረሰበትን ድምዳሜ ይፋ ያደረገው። ምክር ቤቱ እንዳለው ሀገራዊ የለውጥ ሂደቱ ያለበትን ደረጃና የተከናወኑ የፖለቲካና የድርጅታዊ ስራዎችን አፈጻጸም ገምግሟል። ውይይት ከተካሄደባቸው ጉዳዮች መካከል ደግሞ ለውጡን እየተፈታተኑ ያሉ ተግዳሮቶች ይገኙበታል። ከዚህ አንጻር ለውጡ ህዝባዊ መሰረት ይዞ እንዳይጓዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያደረጉ መሆናቸውን ጠቁሟል። እነዚህ ኃይሎች እነማን እንደሆኑ ግን በዝርዝር አላስቀመጠም። ከዚሁ ጋር ተያይዞ ግን ጽንፈኛ ብሔርተኝነት፣ ስርዓት አልበኝነትና የህግ የበላይነትን የማረጋገጥ ፈተናዎች የሀገራዊ አንድነታችን ችግሮች ናቸው ብሏል። እነዚህን ችግሮች በተባበረ ክንድ በመፍታት ለውጡን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የሀገር ህልውና ጉዳይ መሆኑንም አስታውቋል። ከለውጡ ተቃራኒ ያሉ አስተሳሰቦችን መግራትና ተግባራትን መክታት ወቅቱ የሚጠይቀው ቁልፍ ተልእኮ መሆኑን እንዳሰመረበት ምክር ቤቱ አስረድቷል። ግጭቶችና ለመረጋጋቶችም ምክር ቤቱ ውይይት ካደረገባቸው ጉዳዮች መካከል ናቸው። ለግጭትና ለመረጋጋት የሚዳርጉ ሁኔታዎች በግልጽ ተለይተው በአስቸኳይ መታረም እንዳለባቸው፣ መንግስትም ህግን የማስከበር ቁልፍ ኃላፊነቱን በጥብቅ መወጣት እንደሚገባው የጋራ ስምምነት ላይ ተደርሷል ይላል መግለጫው። ክልሎችና የየአካባቢው መዋቅሮችም የየራሳቸውን ህገ መንግስታዊ ግዴታ እንዲወጡ አቅጣጫ አስቀምጧል። በግጭቶች ምክንያት የተፈናቀሉ ዜጎች ጉዳይ ውይይት የተደረገበት ሌላው ነጥብ ነበር። ችግሩን ከመሰረቱ ለመፍታት ከሚደረገው ጥረት ጎን ለጎን ተፈናቃዮችን ወደ ቀያቸው ለመመለስ መሰራት እንዳለበት አጽንኦት መስጠቱን ነው መግለጫው የጠቆመው። ከውጭ ግንኙነት አንጻር ደግሞ ከኤርትራ መንግስትና ህዝብ ጋር የተጀመረው ግንኙነት ሁለቱ ሀገራት ያላቸውን ባህላዊ፣ ኢኮኖሚያዊና ማህበራዊ ትስስር የሚያጠናክሩ ድሎችን አሟጦ መጠቀም በሚያስችል መልኩ ተጠናክሮ እንዲቀጥል ወስኗል። እንደ መግለጫው የውስጥ ድርጅት ዲሞክራሲና የአመራር አንድነትም ሰፊ ውይይት ተካሂዶበታል። በራሱ በኢህአዴግ አባል ድርጅቶች መካከል ያለውን ግንኙነት ጨምሮ ማለት ነው። በህት ድርጅቶችና በአመራሩ መካከል የሚታየውን መጠራጠር በመፍታት ያስተሳሰብና የተግባር አንድነት ማምጣት የሚቻልበት ሁኔታ ላይ መክሯል ይላል መግለጫው። ከዚህ ግንኙነት አንጻር አገርንና ህዝብን ማዕከል ያደረጉ ጉዳዮች ላይ መግባባት መፈጠሩንም ነው ያመለከተው። መግለጫው እንደጠቆመው እስካሁን በለውጡ የተመዘገቡ ስኬቶችንና ድሎችን የሚያሰፉና ጉድለቶችን የሚያርሙ እንቅስቃሴዎች በጊዜ የለንም መንፈስ መፈጸም እንዳለባቸውም ኢህአዴግ አቅጣጫ አስቀምጧል። የጋራ መግባባት ተደረሰባቸው አቅጣጫ ተቀመጠ በሚል በመግለጫው የተጠቀሱ ነጥቦች ያለፉት በሙሉ ድምጽ ሳይሆን በአብላጫ ድምጽ መሆኑን የኢህአዴግ መግለጫ አመልክቷል። ማን ተቃወመ ማን ደገፈ የሚለው ግን አልተብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕተ ዓመት በላይ ዳቦ በመሸጥም ይታወቃል ሸዋይ ዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ ከሰሞኑ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግሥት ጋር በነበራቸው ስምምነት እየተደጎሙ በመቆየታቸው እንደነበረ የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጸዋል። ከአራት ዓመት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ግን ለኪሳራ እየዳረጋቸው መሆኑንም ተናግረዋል። በመሆኑም ድርጅቱን በኪሳራ ከመዝጋት ይልቅ ከትስስር ወጥተው በራሳቸው መንገድ መቀጠል መምረጣቸውን አመላክተዋል። ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነጻ ገበያ ሸጣለሁ የማለት መብት እንዳለው ጠቅሶ ነገር ግን በተለይ በዚህ ወቅት በትስስር ውስጥ ሆኖ ቢሰራ መልካም ነበር ብለዋል። የሰውን የዳቦ ችግር ለማቃለል ደግሞ የተለያዩ መንገዶችን እጠቀማለሁ ብለዋል ሚኒስቴር መስሪያ ቤቱ። ጽዮን ግርማ በዚህ ጉዳይ ላይ ዝርዝር አላት።
በስልክ ያነጋገርናቸው አንድ የአዲስ አበባ ከተማ ነዋሪ የዳቦ ዋጋ መጨመርና የግራሙ ማነስ አሳሳቢ ችግር ነው ብለዋል።
ዳቦ በጣም ግራሙም ያነሰ ነው። አብሶ እኔ ታውቂኝሽዋ ምናምን እንደው ዋጋ ቢጨምሩ ግራሙን መንግስት ባስቀመጠላቸው ነው የሚሸጡት። ግን እዚህ ያው መንደር ውስጥ ሰፈር ውስጥ አንዳንድ ቦታ እንዲህ ቀለል ያሉ ዳቦ ቤቶች አሉ፣ አነሳነስ ያሉ እነሱ ዋጋው ነው እንጂ እዛው ላይ የደረሰው ግራሙ ከሸዋም ያነሰ ነው። ስለዚህ በግራሙ ገንዘቡም ነው እየተጎዳ እንደሚያለ። ምክንያቱም የሁሉም ሰው ደሞዙም ሆነ ምኑ ባለበት ሆኖ ሁሉ ነገር እየጨመረ ነው የመጣው። ከሆነ በፊት ሶስት ገዝተሽ የምትሄጂበትን አሁን ሁለትም እንደረብሻለ ጀምረው።
በዳቦ ላይ የዋጋ ጭማሪ ያደረገው በአዲስ አበባ የታወቀው የዳቦ መጋገሪያና መሸጫ ሸዋ ዳቦ ነው። በሀገሪቱ የተከሰተው የዋጋ ግሽበት በዳቦ ዋጋ ላይ ተጽዕኖ እንዳያሳድር በመስጋት መንግስት ለዳቦ መጋገሪያ ቤቶች የስንዴ ዋጋ ድጎማን ያደርግ እንደነበር የገለጹት የሸዋ ዳቦ ባለድርሻ አቶ አብርሃም ዘሙይ፣ በዚህ መሰረት ከአራት ዓመት ተኩል በፊት በተደረገው ስምምነት መሰረት መንግስት አንድ ኩንታል ስንዴ በ550 ብር ሊያቀርብላቸው፣ እነሱ ደግሞ 100 ግራም የሚመዝን አንድ ዳቦ 1 ብር ከ30 ሳንቲም ለመሸጥ ተስማምተው ሲሰሩ ቆይተዋል። ይህ ስምምነት ከአራት ዓመት ተኩል በፊት ይደረግ እንጂ ድጎማው መደረግ ከጀመረ ግን ከ8 ዓመታት በላይ ሆኖታል ይላሉ። በአሁኑ ሰዓት የአንድ ኩንታል የዳቦ ስንዴ ዋጋ ገበያ ላይ ከ1400 እስከ 1450 እንደሆነ የገለጹት አቶ አብርሃም መንግስት ከሚያደርግላቸው ድጎማ ከሁለት እጥፍ በላይ ነው። ድምጻቸው አየር ላይ እንዳይውል ለጠየቁኝ አቶ አብርሃም ታዲያ ከሁለት እጥፍ በላይ ድጎማ እየተደረገላችሁ ለምን የዳቦ ዋጋ ከ1 ብር ከ30 ወደ 2 ብር ከ50 አሳደጋችሁት ብያቸው ነበር። አቶ አብርሃም ሲመልሱ በሸዋ ዳቦና በመንግስት መካከል የስንዴ ድጎማ ትስስር በሚደረግበት ጊዜ ዳቦ ለማምረት የሚያስፈልጉ ግብዓቶች የነበሩበት ዋጋ በከፍተኛ ሁኔታ ጨምሯል። አንድ ዳቦ ለማምረት ስንዴው የሚይዘው ቦታ ከ50 እስከ 60% ነው። ሌላው እንደ እርሾ፣ ዘይት፣ ስኳር፣ ጨው፣ የማምረቻ ናፍታ፣ ማሸጊያ፣ የሰራተኛ ዋጋና ሌሎች ወጪዎች በሙሉ ከፍተኛ ጭማሪ አሳይተዋል። ለምሳሌ ይላሉ አቶ አብርሃም፣ አንድ ዳቦ በ1 ብር ከ30 ሳንቲም ለመሸጥ ከመንግስት ጋር ስምምነት ስናደርግ አንድ ኩንታል ስንዴ ለማምረት ለሰራተኛ ይከፈል የነበረው ዋጋ 144 ብር ነበር። አሁን 344 ብር ሆኗል ይላሉ። ስለዚህ ይህንን ታሳቢ አድርገን የምንሸጥበትን ዋጋ መንግስት እንዲያስተካክልልን ተደጋጋሚ ጥረት አድርገን ነበር፣ አልተሳካም ብለዋል። ሁለተኛው ምክንያታቸው ደግሞ በአዲስ አበባ ከተማ በከፍተኛ ሁኔታ ዳቦ ለማምረት የሚያስችል የ40 ሚሊዮን ብር ማሽን የተገጠመለት የዳቦ መጋገሪያ ኢንዱስትሪ አቋቁመው በአቅርቦት እጥረት ምክንያት ተዘግቷል። በተጨማሪም በሚሰጠን ኮታ መሰረት ስለምናመርት ከፍተኛ የዳቦ ሰልፍ አለ፣ አይዳረስም። በተጨማሪም ሰልፍ ጠብቀው ከኛ ላይ ገዝተው ወስደው ደግሞ ከእጥፍ በላይ አድርገው የሚሸጡ ብዙ ናቸው ይላሉ። በአጠቃላይ ከትስስሩ ወጥተን የዋጋ ማስተካከያ አድርገን ካልቀጠልን ለድርጅታችን አደጋ ስለሆነ ነው እዚህ ውሳኔ ላይ የደረስ ነው ብለዋል። የዳቦ መጋገሪያና መሸጫ ቤቱ ከ60 ዓመት በላይ መስራቱን፣ የህብረተሰቡን ጥቅም ለማስጠበቅም ከመንግስት ጋር በመተሳሰር ሲሰራ መቆየቱን ገልጸዋል። በዚህ ጉዳይ ላይ የንግድ ሚኒስቴር ሚኒስትር ዴታ አቶ ሸቴ አስፋው ማብራሪያ እንዲሰጡን ጠይቀናቸዋል።
ሰባ ከተማ ላይ አጠቃላይ 165,000 ኩንታል በየወሩ መንግስት ያቀርባል። ያ ይፈሳል፣ በድጎማ ነው የሚቀርበው። እነሱም 10,000 ኩንታል አካባቢ በየወሩ ይወስዳል። ይህንን እስካሁን ድረስ ባለው የመንግስት የዳቦ ስንዴ ገበያ ላይ አሁን እኛ 550 ብር ነው እየቀረበላቸው ያለው። ለእነሱ ገበያ ላይ ከ1600 እስከ 1700 አካባቢ እየደረሰ ነው ስንዴ አሁን ባለው ሁኔታ። ነገር ግን 550 ብር እየቀረበ ያለው ስንዴ እስካሁን በነበረው 100 ግራም በ1 ብር ከ30 ሳንቲም ነው ሲሸጡ የነበረው። ይጠናና ይጨመርልን የሚል ጥያቄ አለ። ጥናት እየጨመርን እንደገና እናጥናው ብለናቸው ተቀብለን ጥያቄያቸውንም እያለንበት እያከሰረ ነው የሚል ሀሳብ ስለነበራቸው ኪሳራው ምን ያህል ነው ብለን እኛ ስናስጠናው 1 ኩንታል 550 ብር የሚገዙትን በእኛ ጥናት 1400 እስከ 1500 ብር ይሸጣል። ይህ ማለት በ550 ብርና በ400 መካከል ያለ ትርፍ አለ። ሁለተኛ እነሱን አጥኑ ስንላቸው ደግሞ በእነሱ ጥናት ያቀረቡልን ደግሞ 1250 ብር ይጠራል አሉ። 1250 ብር ሲጠራ በ550 ብርና በ1250 መካከል ስንት ብር ልዩነት አለ? 700 መቶ ብር ትርፍ አለ። ሜርሾ የሰራተኛ በኩንታል ካስባ ተሰልታ መቶ ብር ቢሆን የተጣራ 600 ብር ትርፍ አላቸው። አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንድ ይሁን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስሩ የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለ ነው።
የአጭር ጊዜና የረጅም ጊዜ አማራጭ ተብሎ መለየቱን የገለጹት አቶ ሸቴ የአጭር ጊዜው የሸዋ ዳቦን የስንዴ ኮታ ለሌሎች በመስጠት ከዚያም የተወሰኑ የዋጋ ማሻሻያዎችን ለማድረግ ማቀዳቸውን፣ በዚህም ላይ ከአብዛኞቹ ጋር ስምምነት ላይ መድረሳቸውን፣ በተጨማሪም አዲስ አበባ ላይ የሚገኙ የህብረት ስራ ማህበራት ወደ ስራ እንዲገቡ ማድረግ ከእቅዶቹ የተወሰኑ ናቸው ብለዋል። ይህ ትስስር ስለተጀመረበት ጊዜም ሲያስታውሱ
አንድ ወቅት ላይ የሀገሪቱ ኢኮኖሚ እና የዋጋ ግሽበት በጣም ከፍተኛ ደርሶ ስለነበር እስከ 32% ያንን ግሽበቱን ዝቅተኛውን ህብረተሰብ እንዳይጎዳ ተብሎ ተጀመረ። ጥሩ እስካሁን ድረስ አሁን የምግብ ዘይት እና ስኳር፣ ስንዴ ነው በድጎማ ስናቀርብ የነበረው። ኦልሬዲ ዘይት ከድጎማ አውጥተናል።
ሸዋ ዳቦ የመቆራረጥ ነገር አለ፣ የስንዴ መቆራረጥ አለ፣ በሰዓቱ ያለመድረስ አለ እና በዛ ምክንያት እጥረት አለ፣ የምርት እጥረት አጋጥሞናል እና እሱንም ለደንበኞቻችን በአግባቡ ምርት ለማድረስ ነው የሚል ነገር አንስቷል። አቅርቦቱ ላይ መቆራረጥ አለ።
እውነቱን ለመናገር ሸዋ ዳቦ ጽኑ ስም አለው። እስካሁን እኛም ትልቅ አክብሮት አለን ሲሰሩ በነበረው ስራ። አሁን ያቀረብንላቸው አቅርቦት አሁን ለምሳሌ ያለፉትን 2 ወራት እንውሰድ። አቅርቦት የተወሰነ ከውጭ በመርከብ አበግዝ ተነበረት ቅድሚያ ለነሱ ሰአተም እያቀረብን ነበር። ከዚህ በፊት አልፎ አልፎ በሚቋረጥ ጊዜ ራሱ እየታገሱ ሲሰሩ ነው የነበረው። አሁን ግን ቁጭ ብድል ለምነናቸው አሁን ባለው ሁኔታ አትውጡ፣ የሚጨመረውን ጨምር፣ አቅርቦት ከዚህ በፊት የነበራቸውን ኮታ ሙሉን ምስናቸው ይሰጠን። መጨረሻ ላይ ይሄኛው ሳይሆን እኛ አንፈልግም ነው አሁን ፎርማል ደብዳቤ የጻፉት፣ ለአዲስ አበባ ንግድ ቢሮ የጻፉት፣ ለእኛም የጻፉት አንፈልግም ትስስሩ የሚል ማስገደል አይቻልም።
በአጠቃላይ መንግስት በየወሩ 650,000 ኩንታል ስንዴ ወደ ሀገር ውስጥ አስገብቶ ለአዲስ አበባ 165,000 ኩንታል በድጎማ ሲያከፋፍል ቀሪውን በመላ ሀገሪቱ ላሉ ከተሞች ያዳርሳል ብለዋል አቶ ሸቴ። ያነጋገርናቸው አስተያየት ሰጪ ከዋጋውም በላይ ግራም የማሳነስ ችግር በየቦታው እንዳለ የጠቆሙትን በተመለከተ የተጠየቁት አቶ ሸቴ
108 ዳቦ ቤቶች በሱፐርቪዥን ሙሉ ሱፐርቪዥን ሰርተን አዲስ አበባ ቸክ አድርገነዋል። አንደኛ ይህ ሀብት የሚደጎመው እያንዳንዱ ኢትዮጵያዊ ሀብት ነው። በትክክል ይደርሳሉ የሚለው ቸክ አድርገን በትክክል ከመቶ ስምንቱ ውስጥ 77 የማይሰሩ ሆነው አግኝተናቸዋል። ግራም ያጓድላሉ፣ ዋጋ ይጨምራሉ። መንግስት ግን በዝቅተኛ ዋጋ ያቀርብላቸዋል። ዱቄት 796 ብር ዱቄቱን ተፈይቶ በስንዴ ከሆነ 500 ብር እያቀረበ ነው ያለው። በተነጻጻሪ ሸዋ በጣም ጥሩ ቤስት የሆኑ ግራሙን ጠብቀው ዋጋ የተቀመጠችዋል የሚሸጡ አሉ። ሸዋ ዳቦ ግን ከጥሮዎቹ ውስጥ ነው። እውነት ለመናገር አሁን እነሱ ስለወጡ ሌላ ነገር አናነሳም። ከጥሮዎቹ ውስጥ ነው እስካሁን በግራምም ተነጻጻሪ ዋጋን ተነጻጻሪ ጥሩ ነው የነበረው። ይህንን ጥሩነቱን ደግሞ ሲቀጥልበት ነው ጥሩ የነበረው።
በእነዚህ ግራም አሳንሰው በሚሸጡ 77 የዳቦ መጋገሪያ ቤቶች ላይ በአንድ ጊዜ እርምጃ በመውሰድ ሌላ ቀውስ ውስጥ ከመግባት ይልቅ ቅድሚያ በውይይትና በአማራጮች ለመፍታት ጥረት እያደረጉ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን እናልፋለን። በስልኮች ላይ የሚጫኑ መተግበሪያዎች ወይም አፕሊኬሽንስ የሰዎችን ሕይወት በእጅጉ የሚያግዙ መላዎች ናቸው። ኢትዮጵያ ውስጥም መሰል አገልግሎቶችን ለመስጠት የሚፈጠሩ መተግበሪያዎች ቁጥር እየተበራከተ ነው። በቅርቡ ለስራ ከዋሉ መተግበሪያዎች አንዱ ከስደት ተመላሽ ኢትዮጵያውያን በሀገር ውስጥ ስራ እንዲያገኙ የሚያግዝ ነው። ሀብታሙ ስዩም በቀጣይ ጥንቅሩ ስለ መተግበሪያው ይዘትና ፋይዳ ያስቃኘናል።
ከቅርብ ዓመታት ወዲህ በተለያዩ ሀገራት ውስጥ ያለውን አስቸጋሪ ሕይወት በመተው በርካታ ኢትዮጵያን ወደ ሀገራቸው እየተመለሱ ነው።
በሁለት ዙር እንኳን ከሳውዲ አረቢያ ህግ አውጥተው አንዶክመንትን ማይግራንትስ እንመልሳለን ሲሉ ያው እኔ በዩሮፒያን ካለንደር 2013-2014 ላይ ወደ 163,000 ነው የተመለሱት። 2017 ላይ እንደገና አንዶክመንትን ማይግራንት ሁለት ሲሉ ሳውዲ ብቻ ነው መሽን እያደረኩ ያለሁት ወደ 260,000 እስካሁን ተመልሰዋል።
ከስደት ተመላሾቹ በህይወት ወደ ትውልድ ቀያቸው መመለሳቸው አስደሳች ቢሆንም ሀገር ቤት ከገቡ በኋላ ህይወታቸውን የሚደግፉበት ስራ ለማግኘት ሌላ ልፋት ይጠብቃቸዋል። የዓለም የሰራተኞች ድርጅት የኢትዮጵያ ቅርንጫፍ ይህን ልፋት በተወሰነ ደረጃ የሚቀርፍ መተግበሪያ ወይንም የሞባይል አፕሊኬሽን ከሰሞኑ ይፋ አድርጓል። መጠሪያውም ስራ ይሰኛል። የሰራተኞች ፍልሰት መርሃ ግብር ኃላፊ የሆኑት አይዳውል አዲሱ መተግበሪያ ተመላሾቹን በብዙ መንገድ እንደሚረዳቸው ያምናሉ።
በጣም ይረዳቸዋል ብለን እናስባለን። ለምን ብትል ቤዚክሊ ከስልካቸው ሆኖ አንድ ይሄን አፕ ዳውንሎድ ካደረጉዋል ከስልካቸው ሆኖ ኢንፎርሜሽን ይሰጣቸዋል። አሁን በሰፈራቸው ልክ አሁን ለምሳሌ ቦሌ አካባቢ ዌይትረስነት የሚፈልግ ሰው ካፌ ካለ አሁን ኖርማሊ እኛ ጋር እንዴት ነው የሚደረገው? ወይ የዞሩ ነው የሚፈልጉት ወይ ደግሞ በደላላ ነው። ያን ሚድልማንን ካት ያደርጋል።
ስራ መተግበሪያ ከሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር በትብብር የቀረበ አገልግሎት ነው። መተግበሪያው ዋነኛው ትኩረቱ አነስተኛ ክህሎት የሚጠይቁ ስራዎችን ከፈላጊዎች ማገናኘት ነው። መተግበሪያውን ማንም ሰው ሊጠቀመው ዝግጁ ሲሆን፣ የሰሪው ድርጅት ዋነኛ ትኩረት ግን ከስደት ተመላሾች ናቸው።
በመጀመሪያ ደረጃ እነሱ ወደ ሀገራቸው መመለስ መቻላቸውና እዚያ ሀገር መጥተው ደግሞ የዚህን ሀገር ኑሮ ተቀብለው መልሰው እንዳይወጡ ለማድረግ የመጀመሪያው መሆን ያለበት ብለን ያሰብነው ስራ ማግኘታቸው ነው። ኢኮኖሚካሊ አትሊስት ስቴብል ከሆኑና መኖር መቻላቸውን ካረጋገጡ ተመልሰው እንዳይወጡ ነው። ሄዱበት ሀገር ሲመለሱ የስማርትፎኖችን መጠቀም ስለሚችሉና ልምዱም ስለሚያዳብሩት በዛ መሰረት ቶሎ ስራ እንዲያገኙና ተመልሰው እንዳይወጡ በአገራቸው መስራት እንዲችሉ ለማበረታታት ነው።
ጥቂት የማይባሉ ተመላሾች በገጠር አካባቢ ወይንም ብዙ የኢንተርኔት ሽፋን በሌለበት ስፍራ ይኖራሉ። እነዚህ መሰል ጉዳዮች ቀድመው እንዳሰቡበት መተግበሪያውን የሰራው ድርጅት ኃላፊ ማሚል ማስረሻ ይናገራሉ።
አዎ፣ አንድ ጊዜ አንድ ስራ ፈላጊ አግኝቶት ዌብሳይቱም ወይም ደግሞ የሞባይል አፕሊኬሽናችንን ተጠቅሞ አንድ ጊዜ ከተመዘገቡ ዳታቸው እኛ ጋር ስለሚኖር ባሉበት ቦታና በሚፈልጉት የስራ አይነት ሁልጊዜኛ በሚኖርበት ጊዜ ወደ እነሱ ሜሴጅን እንልካለን። እነሱ እንኳን ኮንታክት ማድረግ የማይችሉበት ሚታለ ብለን ካሰብን ሁልጊዜ አክቲቭ ያልሆነን ሰው እኛ ራሳችን ሲቪያቸውን ሲስተም ላይ ክሬት ማድረግ ስለሚችሉ እኛ ራሳችን እነሱ ጋር መድረስ እንችላለን ማለት ነው። ይህን የምናደርገው ዋና ሲመዘገብ መጀመሪያ ስራ ፈላጊ በሞባይል ቁጥሩን ማስገባት እንደ ግዴታ ስለሆነ በዛ መሰረት እነሱ ጋር መድረስ እንችላለን።
ለጥቅም መዋል ከጀመረ ጥቂት ወራትን ያሳለፈው ስራ መተግበሪያ አበረታሽ ደረጃ ላይ ስለመገኘቱ የሚያነሱት ማሚል ቀጣሪዎች መጥተው ተቀጣሪ የጠፋባቸው አፍታዎች መኖራቸውንም ያስታውሳሉ። ስራ መተግበሪያ ከመለቀቁ በፊት ለስደት ተመላሾች አስተያየት እንዲሰጡበት ስለመደረጉ የዓለም አቀፉ የሰራተኞች ድርጅት ተወካይ ይናገራሉ። ተመላሾቹ መተግበሪያው ከአማርኛና እንግሊዝኛ በተጨማሪ በሌሎች ቋንቋዎችም እንዲዘጋጅ ሐሳብ እንዳቀረቡ አጋርተውናል። መተግበሪያው ከስደት የሚመለሱ ወገኖችን ለማገዝ የተጀመረ የቴክኖሎጂ አማራጭ ነው። ውጤታማነቱ በጊዜያት ውስጥ የሚታይ ይሆናል። ከመተግበሪያው በተጨማሪ ግን ድርጅቱ አሁንም ሌሎች ለተመላሾች ይጠቅማሉ ያላቸውን ጥረቶች እያደረገ እንደሆነ የሰራተኞች የፍልሰት መርሃ ግብር ኃላፊ አይዳ አወል ይናገራሉ።
ትሬኒንግ ለሚያስፈልጋቸው ትሬኒንግ እንሰጣለን። ወይ የንግድ ክህሎት ላይ ወይ ሌላ ደግሞ ሌላ የተለያዩ ቴክኒካል ስኪልሶች ላይ የሚያስፈልጋቸው እንሰጣለን። እንዲሁም ደግሞ አንዳንዶች የራሳቸው ስራ ለመክፈት የሚፈልጉ የብድር አገልግሎት ከማይክሮ ፋይናንስ ጋር በመተባበር ማለት ነው የብድር አገልግሎት እንሰጣለን። እንዲሁም ደግሞ ተቀጥሮ ለመስራት የሚፈልግ ተመላሾች ላይ ከፕራይቬት ሴክተሩ ጋር በመተባበር ሰፖርት ስንሰጥ ቆይተናል።
ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አይሮፕላን አደጋ የሞቱ 157 ሰዎችን 40ኛ የህልፈት ቀን በነገ ዕለት ቦታው ላይ ተገኝተው ለማሰብ የቢሾፍቱ ከተማ ወጣቶች በአንድነት ተሰባስበዋል። የቢሾፍቱ ወጣቶች 40 ቀኑን ለማሰብ የወሰኑት ከከተማቸው 36 ኪሎ ሜትር ርቀት ላይ በሚገኘው አውሮፕላኑ በወደቀበት ስፍራ አቅራቢያ የሚገኙ ነዋሪዎች 7ኛና 12ኛ ቀኑን ጠብቀው ሐዘናቸውን የገለጹበት መንገድ ልባቸውን ስለነካው መሆኑን የዝክሩ አስተባባሪዎች ለአሜሪካ ድምፅ ተናግረዋል። በዝግጅቱ ላይ የተለያዩ እምነት አባቶች ጸሎት እንደሚያደርጉና ከቀይ መስቀል ማህበር ጋር በመተባበር ቦታው ላይ ደም እንደሚለገስ እንዲሁም በአካባቢው ለሚገኙ ተማሪዎች የመማሪያ ቁሳቁስ እርዳታ እንደሚሰጥ አስተባባሪዎች አክለው አመልክተዋል። ጽዮን ግርማ ዝርዝሩን አዘጋጅታለች።
የኮምፒውተር ባለሙያው ወጣት በሱ ፈቃድ ሙልጌታ ተወልዶ ያደገው በቢሾፍቱ ከተማ ነው። መጋቢት 1 ቀን 2011 ዓመተ ምህረት ከከተማዋ 36 ኪሎ ሜትር ርቀት ላይ በተከሰከሰው የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የአየር መንገዱ ሰራተኞች ላይ የደረሰው ህይወት የማሳጣት አደጋ በደረሰበት አካባቢ ለነበሩትም ሆነ ለከተማው ህዝብ ከፍተኛ የሐዘን ስሜት የፈጠረ እንደነበር ይናገራል። በተለይ አካባቢው ላይ የነበሩት ነዋሪዎች ሐዘናቸውን ይገልጹበት የነበረው መንገድ የሁሉንም ሰው ስሜት የነካ እንደነበር ያስታውሳል። ይህ ስሜት 40ኛ ቀኑን ጠብቀው በጋራ ሟቾቹን ለማሰብና ሐዘናቸውንም ለመካፈል እንዳነሳሳቸው ይናገራል።
በዛች በገጠር ከተማ ላይ የሚኖረው ሰው 6 እና 12ን ያወጣ ሐዘኑን የሚገልጽበት ሁኔታ ነበርና ያንን ልብ ስናይ በጣም እኛ ከተማ ውስጥ ያለን ሰዎች ይሄ ነገር በጣም ትልቅ እሴት ነው። ኢትዮጵያውያኖች ይሄ ርህራሄ የተሞላ ልብ ሐዘኔታ ያለው ፍቅርን ወዳጅ ሰላምን ወዳጅ እንደሆኑ ለማያውቁት እንኳን የሚያለቅሱ ሰዎች እንደሆኑ ዓለም ሊያውቅ ይገባል እና ይሄ ነው ልባችን። ገጠር እንኳን ያለው ሰው አብዛኛዎቻችን ከተማ ውስጥ ያለ ሰው ይመስላል ሪፕሬዘንት የሚያደርገው፣ አብዛኛው ግን ገጠር ከተማ ላይ ነው ያለው እና ያ ህዝብ በእውነት ይሄ ንጹህ ልብ አለው እና ለምን ከነሱ ጋር ከወንድሞቻችን ከእህቶቻችን ከአባቶቻችን ጋር ይሄንን መልካም ነገር ተካፋይ አንሆንም ብለን የከተማዋ ልጆች አሰብን እና እንደዚሁ በትንሽ ቁጥር በኋላ አብዛኛው የከተማችን ነዋሪዎች ተቀባይነት አገኘ። በኋላ ባጭር ጊዜም ቢሆን በተቻለን ፍጥነት ይሄንን ነገር 40ውን ለማክበር አስበን የተነሳንበት መነሾ የገጠሩ ህዝብ ነው። ሁለተኛ ነገር ደግሞ ሰው በብዙ ሁኔታ ውስጥ ያልፋል በዚህ ምድር ላይ ሲኖር። አንድ ጠቢቡ ሰለሞን የሚለው ነገር አለ፣ ሰው በለቅሶ ቤት ቢሆን ይሻለዋል በሰርግ ቤት ከሚሆን ይልቅ፣ ምክንያቱም ሲባል ያ የሰው ሁሉ መጨረሻ ነውና ይባላል። እና ሰው መጨረሻውን ቢያስብ በደቂቃዎች ውስጥ ወደ አፈርነት መቀየር የምንጀምርበት ሁኔታና አጋጣሚ በየቦታው አለና ይሄንን ብናስብ ዛሬ የምንኖረውን ኑሮ በፍቅር በሰላም በእርቅ መኖር እንደምንችል የትልቅ የሚያሳይ ሁኔታ ነው የተፈጠረው። ስለዚህ ይሄንንም ታሳቢ አድርገን በእውነት በፍቅር እንድንኖር በጣም አጭር ለሆነች እድሜ በመተሳሰብ እንድንኖር በመግባባት እንድንኖር ደግሞ በርህራሄ አንዳችን ለአንዳችን እጅ ለእጅ ተያይዘን የምንኖረው ኑሮ እንዲሆን ለዚህ ለአጭር እድሜ ምሳሌ የሚሆን ነገርም በዛው ቦታ ላይ እናድርግ ብለን የወጣ ነው።
በዚህ መሰረት ወጣቶቹ ወደ ቦታው ለመጓዝ ለነገ እቅድ ይዘዋል።
መጀመሪያ ከጠዋት 2 ሰዓት ጀምሮ በቢሾፍቱ ከተማ ነዋሪዎች በየሰፈሩ በመኪና የመሰብሰብ እና ለጉዞ የመውጣት ፕሮግራም ይኖረናል እና ይሄንን ስናደርግ በጠዋት ላይ እዛ ቦታው ላይ ከደረስን በኋላ በእምነት አባቶች የሃይማኖት ጸሎት ተደርጎ በኦርቶዶክስ፣ በፕሮቴስታንት፣ በሙስሊም እንደዚሁም በአባገዳዎች ጸሎት ይከፈታል። ከዛ በኋላ የህሊና ጸሎት እና ጧፍ የማብራት ፕሮግራም ይኖረናል። ከዛን አጠር ያለች ወግ ስለዚህ ስለ ሀዘኑ የምናቀርብበት ፕሮግራም ይኖራል። ከዛ በኋላ ደግሞ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር የደም ልገሳ ፕሮግራም ይኖረናል። ከዚህ ባሻገር በከተማው በተሰበሰበ መዋጮ እኛ በሆኑ ሰዎች ደብተርና እስክሪብቶ ለአካባቢው ለሚኖሩ ሰዎች እንደዚሁ ስጦታ የአቅማችንን የምናበረክትበት ጊዜ ይሆናል ማለት ነው።
ሌላው ወጣት ብርሃኑ ሲሳይ የከተማውን ወጣቶችና የሃይማኖት አባቶችን ወደ ስፍራው ይዘው የሚሄዱ ተሽከርካሪዎች ማዘጋጀታቸውን ይናገራሉ።
ቁጥራችን እስከ 3000 አካባቢ የሚጠጋ ህዝብ ነው አሁን የሚሄደው በቦታው ላይ ማለት የከተማው ነዋሪ። በዚህ አካባቢው እንደ ሎኬሽን አቋቁመን ልጆችን ያው ትንሽ ስራ ላይ ያለን ሰዎች ገንዘብ በማዋጣት በማሰባሰብ አካባቢዎች ላይ ካሉ ባለሀብቶችም በመጠየቅ በክራይ መኪና ነው የምንወስዳቸው። 30 አካባቢ የህዝብ ማመላለሻ አለን። የጭነት መኪኖች ወደ 20 አካባቢ አለ። ኦልሞስት 50 መኪና ተከራይተናል እኛ።
ወጣቶቹ ይህንን ለማድረግ የተነሱት በበጎ ፈቃድ ተነሳስተው እንደሆነ ገልጸው ይህንንም ለከተማው አስተዳደር አስታውቀው በጎ ምላሽ ማግኘታቸውን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
እስካሁን ድረስ አብረናችሁ የነበርነው ሀብታሙ ስዩምና
ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን
ከቀናብር ላይ የቆየነውን እንዳንረሳ ሞክቢል ያቤረው ነው።
ደህና ደሩ።
VOA. Tunen radio na sagala Amerikat.